ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ግጭት ሲባል መጀመሪያ የሰው ሊበላ ግጭት ሲባል ደግሞ ንብረቶች ይወድማል። ግጭት ሲባል ደግሞ መፈናቀሎች አሉ። እነዚህ አሁን አሉ። በተለይ በኢታንግ ወረዳ አራት ቀበሌዎች ቶታሊ የተፈናቀሉበት ሁኔታ አለ። ብዙ የሰው ሕይወትም አልፏል። ቁጥሩም መግለጽም አልችል። ብዙ ንብረትም ወድሟል።
የጋምቤላ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ኡጉቱ አዲንግን የሰማችኋቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የአፈር ማዳበሪያ ጥያቄያቸው ያልተመለሰላቸው አማራ ክልል አርሶ አደሮች ስጋት አይሏል። መንግስት ደግሞ ከሚሊዮን በላይ ኩንታል ለስርጭት ተዘጋጅቷል ይላል። የዚህም ዝግጅት ዘገባ ደርሶናል፣ ቆየት ብሎ ይቀርባል። ሌሎች በወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮችን ይዘናል። ሐሙስ ሐምሌ 13 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ፣ ኮርኒሊየስ ለስርጭት ምህንድስናው ከተቀሩ ባልደረቦቻችን ጋር ሆነን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። የሰዓቱን የዓለም ዜና የሚያሰማን ድርጅ ደስታ ነው። መልካም ምሽት።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። በድጋሚ የዕለቱን ዋና ዋና ዜናዎች አሰማችኋለሁ። የቀድሞ የባዴን አመራር እና የጥረት ኮርፖሬሽን ስራ አስኪያጅ ታደሰ ካሳ ወይም ታደሰ ጥንቅሹ ከእስር መፈታት፣ በኬንያ የተቃዋሚዎች ጥሪና የህዝቡ ምላሽ፣ የቻይናና የሩሲያ ወታደራዊ የጦር ልምምድ የሚሉት ዋና ዋናዎቹ ናቸው። ዝርዝሩን አሁን እናሰማችኋለን። ከጥረት ኮርፖሬት ጋር ተያይዞ በእስር ላይ የነበሩት አቶ ታደሰ ካሳ በስፋት በሚታወቁበት አጠራር ታደሰ ጥንቅሹ ዛሬ ከእስር እንደተለቀቁ ጠበቃቸው አስታወቁ። አቶ ታደሰ ካሳ በቀረበባቸው ክስ ጥፋተኛ ተብለው ላለፉት አራት ዓመት ከስድስት ወር በባህር ዳርና በአዲስ አበባ ማረሚያ ቤቶች በእስር እንደቆዩ ጠበቃቸው ገልጸዋል። መስፍን አራጌ ዝርዝሩን ይዟል።
የቀድሞ ጥረት ኮርፖሬት ስራ አስኪያጅ አቶ ታደሰ ካሳ ከኮርፖሬቱ ጋር ተያይዞ በቀረበባቸው የሙስና ወንጀል ክስ በአማራ ክልል ጠቅላይ ፍርድ ቤት ጥፋተኛ ተብለው 8 ዓመት ከ5 ወር ተፈርዶባቸው እንደነበር ጠበቃቸው ህይወት ሊላይ ገልጸዋል።
ከጥረት ኮርፖሬት ጋር አብሮ በሚሰሩ ሌሎች ድርጅቶች ባለሀብቶችም ጭምር አብሮ የተከሰሱበትና 8 ክሶች የቀረቡበት ነበረ። እዛም ክሱ ሲታይ ቆይቶ 8 ዓመት ከ5 ወር ተፈርዶባቸው ነበር።
ጠበቃቸው ውሳኔውን በመቃወም በይግባኝ ሲከራከሩ መቆየታቸውን ያስታውሳሉ።
ይግባኝ ጠይቀን ነበረ ለክልሉ ጠቅላይ ፍርድ ቤቱ አልተቀበልነውም ብሎ ይግባኛችንን ውድቅ በማድረጉ ወደ የክልሉ ሰበር ሰሚ ችሎት ሄድን። እዛም ሳይቀበሉ ቀርቶ የፌዴራል ሰበር ሰሚ ችሎት ጉዳያችንን ይዘን ቀርበን ነበረ፣ ከዚህ ቀደምም ማለት ነው። እዛ ይዘን በቀረብንበት ጊዜ ፍርድ ቤቱ ሊስተካከሉ የሚገባቸውን ነጥቦች ጠቅሶ እንደገና ለክልሉ ሰበር ሰሚ ችሎት መልሶ እንዲመለከተው ውሳኔ ሰጥቶ መልሶታል። ሆኖም ግን የክልሉ ሰበር ሰሚ ችሎት ድጋሚ ውሳኔ ደርሶት አያስቀርብም በማለት መልሶት ነበር። በዚሁ መሰረት ያው ለሁለተኛ ጊዜ ፌዴራል ሰበር ሰሚ ችሎት ጉዳያችንን ይዘን ቀርበን አቤቱታችን አቀረብን። ፍርድ ቤቱ ሲመለከት ቆይቶ ባለፈው ሐሙስ ስር ጀምሮ የመጡትን ውሳኔዎች ሙሉ በሙሉ በመሻር ፍርድ ቤቱ ሲመለከት ቆይቶ ዛሬ ከእስር ተለቀዋል።
በባህር ዳር ማረሚያ ቤት ለ3 ዓመታት የቆዩት አቶ ታደሰ በጤና ችግር ምክንያት ከጥቅምት ወር 2014 ዓ.ም ጀምሮ ወደ አዲስ አበባ ቃሊቲ ማረሚያ ቤት ተዛውረው ሕክምናቸውን ሲከታተሉ መቆየታቸውን ጠበቃ ህይወት አስታውቀዋል። አቶ ታደሰ ከ4 ዓመት ከ6 ወር የእስራት ቆይታ በኋላ ዛሬ ነጻ ተብለው ቤተሰቦቻቸው ጋር መቀላቀላቸውን ጠበቃቸው አያይዘው ገልጸዋል። በኢትዮጵያ በተለያዩ የመንግስት ከፍተኛ ኃላፊነቶች ላይ ካገለገሉት የቀድሞ ባለስልጣናት አንዱ በረከት ስምኦን በጥረት ኮርፖሬት ላይ ፈጠሩት በተባለው የሀብት ብክነት ወንጀል የ6 ዓመት እስርና የ10,000 ብር ቅጣት ተላልፎባቸው ከ4 ዓመት እስር በኋላ ጥር 17 2015 ዓ.ም በአመክሮ መለቀቃቸው ይታወሳል። ከፍተኛ ባለስልጣናቱ አቶ በረከት ስምኦንና አቶ ታደሰ ካሳ ከጥረት ኮርፖሬት የቦርድ ሰብሳቢነትና የዋና ስራ አስፈጻሚነት ኃላፊነታቸው ጋር በተያያዘ ወንጀል ፈጽመዋል በሚል በቁጥጥር ስር የዋሉት ጥር 2011 ዓ.ም ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ነኝ ከደሴ።
በኬንያ ዋና ከተማ በናይሮቢ በፖሊስና ድንጋይ ቦረወሩ ሰልፈኞች መካከል የተወሰኑ ግጭቶች ቢታዩም አጃንስ ፍራንስ ፕሬስ እንደዘገበው ጸረ መንግስት እንቅስቃሴው እንዲጠናከር ተቃዋሚዎች ያስተላለፉት ጥሪ ኬንያውያን በአመዛኙ ችላ ብለውታል። ዛሬ ፖሊሶች ናይሮቢ ውስጥ ተቃዋሚዎች ጠንካራ ይዞታ በሆነው ኪቤራ በሚባለው የድሆች ሰፈር ተቃዋሚዎች ላይ አስለቃሽ ጋዝና ጥይት ሲተኩሱ የኤኤፍፒ ዘገባዎች አይተዋል። በሌሎች አካባቢዎች ግን ባለፉት የተቃውሞ ሰልፎች ላይ ከነበረው ጋር ሲነጻጸር ዛሬ ግጭት ስለመከሰቱ የወጣ ዘገባ የለም። ዋናው የተቃዋሚ መሪ ራይላ ኦዲንጋ በዚህ ሳምንት ለሶስት ቀናት የሚዘልቅ የተቃውሞ ሰልፍ መጥራታቸው ይታወቃል። ትናንት ረቡዕ በተካሄደው ተቃውሞ የስድስት ሰዎች ሕይወት መጥፋቱን ከተጎጂ ቤተሰቦች ማጣራቱን የኬንያ የአምነስቲ ኢንተርናሽናል ቅርንጫፍ ገልጿል። ካለፈው መጋቢት ወዲህ ከተቃውሞ በተያያዘ 20 ሰዎች መሞታቸውን ከመንግስትና ሆስፒታሎች የወጡ መረጃዎች ያመለከቱ ሲሆን ብጥብጡ ኬንያውያንና ዓለም አቀፉን ማህበረሰብ አሳስቧል። ከመላው ዓለም 24 ሀገራት የብሪክስን ህብረት ለመቀላቀል መጠየቃቸውንና ሌሎችም ፍላጎት ማሳየታቸውን ደቡብ አፍሪካ አስታወቀች። ደቡብ አፍሪካ ዛሬ ሐሙስ ይህንን ያስታወቀችው በሚቀጥለው ወር በሚካሄደው የአምስት አገሮች ህብረት ወይም ብሪክስ ጉባኤ በፊት መሆኑን አጃንስ ፍራንስ ፕሬስ ዘግቧል። ከአባል አገራቱ ከብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ የመጀመሪያ ፊደላት ብሪክስ የሚለውን የአጽሮት ስያሜውን የወሰደው ቡድን የምዕራባውያንን የኢኮኖሚ የበላይነት ለመቋቋም የተመሰረተ ሲሆን ተጨማሪ አባላት በመቀበል ለመስፋፋት ክፍት መሆኑን አመላክቷል። የደቡብ አፍሪካ እና የብሪክስ አምባሳደር አኒል ሱክላል 22 አገሮች ብሪክስን በሙሉ አባልነት ለመቀላቀል የህብረቱን አባል አገራትን ጠይቀዋል። ተመሳሳይ ቁጥር ያላቸው ሌሎች አገሮችም የብሪክስ አባል መሆን ስለሚቻልበት መንገድ ይፋዊ ያልሆነ ጥያቄ አቅርበዋል ሲሉ በጆሃንስበርግ ለጋዜጠኞች ተናግረዋል። አምባሳደሩ አክለውም ብሪክስ በዓለም አቀፍ ፖለቲካ ረገድ የሚታዩ መዘዘኛ ልዩነቶች ለመለወጥ የሚሞክር ኃይል ብቻ ሳይሆን በዓለም አቀፉ የኢኮኖሚ ምህዳር እየሆነ ያለውንም እየለወጠ ነው ብለዋል። የእስራኤል ፕሬዝደንት አይዛክ ሄርዞግ እና የዩናይትድ ስቴትስ ምክትል ፕሬዝደንት ካማላ ሃሪስ ለመካከለኛው ምስራቅና አፍሪካ በአየር ንብረት የታገዘ ዘመናዊ እርሻና ቴክኖሎጂን ለማምጣት ላለመው የምግብ ደህንነትና የአየር ንብረት ተነሳሽነት የ70 ሚሊዮን ዶላር የጋራ ድጋፍ እንደሚሰጡ አስታወቁ። ሃሪስ እና ሄርዞግ ይህን ያስታወቁት ትናንት ረቡዕ የሁለትዮሽ ስብሰባቸውን ከማድረጋቸው በፊት ነው። በአየር ንብረቱ ለውጥ የሚከሰተውን የምግብ ተደራሽነት ችግር ለመጠበቅ ዩናይትድ ስቴትስ እና እስራኤል እያንዳንዳቸው 35 ሚሊዮን ዶላር ኢንቨስት እንደሚያደርጉ ምክትል ፕሬዚዳንቷ ካማላ ሃሪስ ገልጸዋል። በተያያዘ ዜናም የእስራኤል ፕሬዚዳንት አይዛክ ሄርዞግ ትላንት ረቡዕ በዩናይትድ ስቴትስ ምክር ቤት ባደረጉት ንግግር የእስራኤልን 75ኛ የነጻነት ዓመት ዘክረዋል። የፕሬዝደንቱ የዋሽንግተን ጉብኝት የጠቅላይ ሚኒስትር ቤንጃሚን ኔታንያሁ አወዛጋቢ የፍትህ ማሻሻያ እቅድና እስራኤል ከፍልስጤማውያን ጋር ያላት ግጭት ቀጥሎ ስጋት በፈጠረበት ወቅት የተደረገ እንደሆነ ተመልክቷል። የእስራኤል ፕሬዝደንት አይዛክ ሄርዞግ በዋሽንግተን በዩናይትድ ስቴትስና እስራኤል ግንኙነት ቁልፍ በሆነው ነጥብ ለምክር ቤቱ ባደረጉት ንግግር ኢራን ለሁለቱም አገሮች ትልቅ ስጋት ናት ሲሉ ለህግ አውጪዎቹ ተናግረዋል። ፕሬዚደንቱ በንግግራቸው ኢራን ለመካከለኛው ምስራቅና ከዚያም ባሻገር ላለው መረጋጋት ስጋት ሊፈጥር የሚችል የኒውክለር አቅም እየገነባች ነው ብለዋል። የአፍሪካ መሪዎች በመጪው ሳምንት ከሩሲያ ፕሬዚደንት ቭላድሚር ፑቲን ጋር ሴንት ፒተርስበርግ ከተማ ላይ ጉባኤ ይቀመጣሉ። ጉባኤው የሰላም የደህንነትና የልማት ትብብራቸውን ያጠናክራል ተብሏል። የሩሲያ የአፍሪካ ጉባኤ የሚደረገው ሞስኮ በዩክሬን የምታካሄደውን ጦርነት በቀጠለችበት ወቅት ሲሆን ወረራው በርካታ አፍሪካ ሀገሮች ለምግብና ነዳጅ መናር አስከትሏል። በዚህ ሳምንት ሩሲያ ከጥቁር ባህር የእህል ስምምነት መውጣቷም የዋጋ ንረቱን ሊያባብሰው እንደሚችል ተመልክቷል። ተንታኞች ዓለም አቀፍ ጉባኤዎች የሚካሄዱት ለፖለቲካ ታይታም ጭምር መሆኑን ይናገራሉ። በጆሃንስበርግ የዓለም አቀፍ ጉዳዮች ጥናት ተቋም የአፍሪካ ሩሲያ ፕሮጀክቶች የሚመሩት ስቲቨን ግሩዝድ ለቪኦኤ እንደተናገሩት የሴንት ፒተርስበርጉ ጉባኤ ስኬት በሚገኙት የአፍሪካውያን መሪዎች ብዛት የሚለካ ይሆናል። የተሳታፊዎች መሪዎቹ ብዛት ትልቅ ትኩረት የሚሰጠው እንደሚሆንም አያይዘው ገልጸዋል። እንደ አውሮፓ አቆጣጠር በ2019 ዓ.ም ሩሲያ ዩክሬን ላይ ወረራ በከፈተችበት የተለየ ዓለም ሁኔታ በተካሄደው ባልከፈተችበት የተለየ ያለ ሁኔታ በተካሄደው በሶቺው ጉባኤ ላይ 43 የአፍሪካ ሀገራት ርዕሳነ ብሔራት መገኘታቸውን ተንታኙ አስታውሰዋል። የንግድ ልውውጥ ጉዳይ አንዱ መነጋገሪያ ሊሆን እንደሚችልም ተናግረዋል። በመጨረሻም የዩክሬን ጦርነት እየተፋፋመ ባለበት በአሁን ወቅት ቻይናና ሩሲያ በጃፓን ላይ የጋራ ወታደራዊ ልምምድ ያደረጉ እንደሆነ ተነገረ። በጃፓን ባህር ላይ የጋራ ወታደራዊ ልምምድ ያደረጉ መሆኑ ተነገረ። ተንታኞች የጦር ልምምዱ ሁለቱ አገሮች ወታደራዊ ትብብራቸውን ያጠናከሩ መሆናቸውን እንደሚያሳይ አመልክተዋል። አያይዘውም የጦር ልምምዱ በአካባቢው ያደገ የመጣውን የዩናይትድ ስቴትስና የአጋሮቿን ትብብር ለመገዳደር የሚያደርጉት ጥረት አካል ነው ሲሉ ተንታኞቹ አክለዋል። በዓለም አቀፍ የክርስቲያን ዩኒቨርሲቲ አካባቢ ደህንነት ባለሙያ ስቴፈን ናጊ ሩሲያና ቻይና ጃፓንን፣ ዩናይትድ ስቴትስ በኔቶና በህንድ ፓሲፊክ ክልል በሚያሳዩት ትብብር ደስተኛ እንዳልሆኑ ለማሳየት እየሞከሩ ነው ሲሉ ለአሜሪካ ድምጽ ተናግረዋል። ናጊ በተጨማሪም እነርሱ በአካባቢው እንደ ዋሽንግተንና አጋሮቿ ተመሳሳይ የጦር ትብብር ማሳየት እንደሚችሉ ማረጋገጥ ይፈልጋሉ ብለዋል። የሩሲያ መከላከያ ሚኒስቴር በበኩሉ ዛሬ ሐሙስ ባወጣው መግለጫ የልምምዱ ዋና ዓላማ በሁለቱ አገራት መካከል ያለውን የባህር ኃይል ትብብር ማጠናከርና በእስያ ፓሲፊክ ውቅያኖስ ሰላምና መረጋጋት ማስጠበቅ ነው ብሏል። ሩሲያና ቻይና በልምምዱ ከ10 በላይ የባህር ኃይል መርከቦችንና ከ30 በላይ የጦር አውሮፕላኖችን ማሰማራታቸው ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ዛሬ ሐሙስ ሐምሌ 13 2015 ዓ.ም ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዋና አዘጋጇ ጽዮን ግርማ፣ የዌብና ማህበራዊ መሰናዶች አሰናጃችን ደግሞ አባየሁ ገበያው፣ የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የስቱዲዮ ድምፅና ምስል አቀናባሪው ደግሞ ጆጊል ነው። እስከ ምሽቱ 4 ሰዓት ከልዩ ልዩ ቅንብሮቻችን ጋር አብረናችሁ እናመሻለን። አሁን በቅድሚያ የዕለቱን አብይ ርዕስ ቀደም ብዬ በመግቢያው ያስተዋወቅኩት ዘገባ ነው። ግጭት እና ግድያ በተባባሰበት የጋምቤላ ክልል ሁሉም ከተሞች የሰዓት እላፊ ገደብ ተጥሏል። በጋምቤላ ክልል በኢታንግ ልዩ ወረዳ በተቀሰቀሰ ግጭት በርካታ ሰዎች እንደተገደሉና ሌሎች ብዙዎችም እንደተፈናቀሉ የክልሉ የመንግስት ኮሚኒኬሽን ጽህፈት ቤት አስታውቋል። በኢታንግ ወረዳ ከሁለት ወራት በፊት የቀሰቀሰው ግጭት የብሔር መልክ ይዞ ወደ ሌሎች የክልሉ አካባቢዎች በመዛመቱ ሰዎች እየተገደሉና ለመፈናቀልም እየተዳረጉ በመሆኑ በሁሉም የክልሉ ከተሞች የሰዓት እላፊ ገደብ መጣሉን የጋምቤላ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ኡገቱ አዲንግ ለአሜሪካ ድምፅ ገልጠዋል። የጋምቤላ ዩኒቨርሲቲ በበኩሉ ሰሞኑን አንድ መምህርና አንድ ተማሪው በከተማ ውስጥ ባልታወቁ ሰዎች እንደተገደሉበት አስታውቋል። እነሆ ዝርዝሩ ነው።
በጋምቤላ ክልል ከሁለት ወራት በፊት የተቀሰቀሰው ግጭት የብሔር መልክ ይዞ ወደ ሌሎች አካባቢዎች በመዛመቱ ብዙ ሰዎች መገደላቸውንና በርካቶችም ከመኖሪያቸው መፈናቀላቸውን የጋምቤላ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ኡገቱ አዲንግ ለአሜሪካ ድምፅ ገልጿል።
ግጭት ሲባል መጀመሪያ የሰው ሊበላ ግጭት ሲባል ደግሞ ንብረቶች ይወድማል። ግጭት ሲባል ደግሞ መፈናቀሎች አሉ። እነዚህ አሁን አሉ። በተለይ በኢታንግ ልዩ ወረዳ 4 ቀበሌዎች ቶታሊ የተፈናቀሉበት ሁኔታም አለ። ብዙ የሰው ህይወትም አልፏል። ቁጥሩም መግለጽም ባልችል ብዙ ንብረትም ወድሟል።
ግንቦት 13 ቀን 2015 ዓ.ም የአንድ ሰው ህይወት ማለፍን ተከትሎ በሁለት ቀበሌዎች የጀመረው ግጭት በአኙዋና በኑዌር ብሔሮች መካከል ተስፋፍቶ መቀጠሉን የክልሉ ቃል አቀባይ ይናገራሉ።
የተከሰተው ኢታንግ ልዩ ወረዳ ነው። በሁለት ቀበሌዎች መሀል ነው ይህን ችግር መጀመሪያ ሲከሰት የነበረው። አኙዋና በሌየር አኙዋ የአኙዋ ቀበሌ፣ ሌየር ደግሞ የኑዌር ቀበሌ። ጉዳዩ ግን በተለይ ኑዌር እና አኙዋ የሚገናኙበት አብዛኛው ጋምቤላ ከተማና ኢታንግ ልዩ ወረዳ ቀበሌዎች ስለሆነ በእነዚህ አካባቢው መልኩ ቀይሮ በተለይ ከሁለት ቀበሌ የተጀመረው ወደ ብሔር ግጭት የተከሰተውም ችግር ነው መሰረት የሆነው እና ይህን ደግሞ ዘልቆ ወደ ጋምቤላ ከተማ ተወርጉሮ እየደረሰበት እንደተማለ ማለት ከለውጥ በፊት እንደዚህ የብሔር ግጭቶች ልምድ ነበሩ። በተለይ ኑዌር ና አኙዋ ግን ከለውጥ መንግስት በኋላ አራት አመት አምስት አመት ጥሩ ዘላቂ ሰላም ያገኙበት ሁኔታም ነበር።
የጋምቤላ ዩኒቨርሲቲም ከሰሞኑ አንድ መምህርና አንድ ተማሪ እንደተገደሉበት የዩኒቨርሲቲው ፕሬዚደንት ዶክተር ኡጁሉ ኡኮክ ለአሜሪካ ድምጽ ገልጿል።
የመጀመሪያ እሁድ የተገደለው መንገድ ላይ ነው። ፈተና ከወሰደ በኋላ በሞተር ሳይክል ሰዎች ልጁን ጭነው ሲመጡ መንገድ ተዘጋበትና የሆነ ማናል ከዩኒቨርሲቲ ከፈቃ በኋላ ዩኒቨርሲቲ ውስጥ አይደለም ውጭ ነው የተገደለ። ሌላው መምህር ተብሎ የተለጠፈው የሞተው ዩኒቨርሲቲ ውስጥ አይደለም ከተማ ውስጥ ነው የሞተው። እሱ
በዩኒቨርሲቲው የሳይኮሎጂ መምህር የነበሩት ኳንግ ኒያል ፖች ሐምሌ 11 ቀን 2015 ዓ.ም ሲገደሉ የሁለተኛ ዓመት የአካውንቲንግ ተማሪ የነበረው ኡጁሉ ቲሞቲ ደግሞ ሐምሌ 9 ቀን እንደተገደለ ታውቋል። እነዚህ ግድያዎች በክልሉ ከተቀሰቀሰው የብሔር ግጭት ጋራ ግንኙነት ይኖራቸው እንደሆነ የተጠየቁት ቃል አቀባዩ አቶ ኡገቱ ወደ ዝርዝር ነገር አልገባም ብለዋል።
የክልሉ መንግስት አላፊ በዚህም ሰው ሞቷል በዚህም ሰው ሞቷል አላለም። ዞሮ ዞሮ በግጭቱ ምክንያት ብዙ ሰው ሞቷል በየተለያየ ቦታዎች የዩኒቨርሲቲም ብቻ አለም። ስለዚህ ይሄ ነው የነበረው ሁኔታ። ግጭት ውስጥ ገብቷል። በግጭት ደግሞ በተለያየ ቦታዎች ሰዎች የሞቱበት ሁኔታ አለና አንዱ ቸኮት ማድረግ ብዙ ትርጉም ላይኖር ይችላል።
ሆኖም በክልሉ እየተባባሰ በመጣው የጸጥታ መደፍረስና እያስከተለ ባለው የሰዎች ግድያ ምክንያት የክልሉ መንግስት ከትናንት ጀምሮ በሁሉም ከተሞች ተግባራዊ የሚደረግ የሰዓት እላፊ ገደብ እንደጣለ አቶ ኡገቱ ገልጿል።
በተለይ አባባሶች የሚጠቀሙት ሌሊት ወይም ጨለማ ተገናርጎ ነው። ስለዚህ የመንግስት አካላት ደግሞ ይህን ቁጥጥር ለማድረግ ማህበረሰቡ በተለይ ሰላማዊ የሆነ ማህበረሰብ በተረጋጋ ሁኔታ ከአንድ ሰዓት እስከ 12 ሰዓት ጠዋቱ ሲነጋ ክፍተት እንዳይኖር ይገደም ብሏል። በተለይ አምቡላንስ ወይም የሰጣ የመብራት ኃይል ሳይጨምር ሌላው ግን መኪናም ሰውም ሊውሩም ለጊዜም የታገደበት ሁኔታ ማለት ጨለማ ተገናርጎ የሚንቀሳቀሱ የታጠቁ ኃይሎች በመኖራቸው ምክንያት ይህን ይገዳ በጋምቤላ ክልል ሁሉም አካባቢዎች ተግባራዊ እንዲደረግ ወይም ሳል እንዲያስተላለፍ አስገዳጅ ሆኗል ማለት ነው።
የሰዓት እላፊ ገደቡ ከተጣለ በኋላ ከትናንት ጀምሮ በከተማዋ እንደ ሱቆችና ባንኮች ያሉ የአገልግሎት ሰጪ ተቋማት መዘጋታቸውን ማንነታቸው እንዳይገለጽ የጠየቁ አንድ የከተማዋ ነዋሪ ለአሜሪካ ድምጽ ተናግረዋል። በከተማዋ የሰዎች እንቅስቃሴ ይታያል፣ ነገር ግን የጸጥታ ስጋቱ አይሏል ይላሉ አስተያየት ሰጪው። አቶ ኡገቱ በበኩላቸው የሰዓት እላፊ ገደቡ በሚተገበርበት ወቅት በክልሉ የተጠናከረ የጸጥታ ማስከበር ስራ እንደሚከናወን ይናገራሉ።
የክልሉ ሪሰ ከተማ ወይም ጋምቤላ ከተማ ጥፍ የሆነ የጸጥታ ቁጥጥር ይደረግበታል። እሱ ደግሞ በፌዴራል ፖሊስ እና በክልሉ ፖሊስ ቅንጅት ይህን ስራ ይሰራል። በተለይ የግጭት ቀጠና የሆኑት በተለይ ግጭቱ እየታገሰ ያለ በጦር መሳሪያ ስለሆነ እነዚህ ግጭት ቀጠና የሆኑት በመከላከያ እንዲቆጣጠር መንግስት ውሳኔ አሳልፏል። በዚህ ምክንያት አሁንም የጋምቤላ ህዝቦች በሰላም ወደብ ይዝ ስለሆነ እነዚህ የታጠቁ ኃይሎች ወይንም ግጭት የሚቀሳቀሱ ሰዎች በተቀናጀ ሁኔታ ከተቆጣጠረና ለህግ ከቀረቡት ክልሉ ወደነበረ በሰላም ሊመለስ ይችላል።
በክልሉ ከተሞች የተጣለው የሰዓት እላፊ ገደብ የሚነሳው የጸጥታ ሁኔታው ሲሻሻል እንደሆነም ቃል አቀባዩ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን ለዘገባው አመሰግናለሁ። በተከታዩ ርዕስ ደግሞ ወደ አማራ ክልል እንሻገራለን። የአማራ ክልል ርዕሰ መስተዳድር የጸጥታ ችግሮችን በሰከነ መንገድ እንደሚፈቱ አስታወቁ ይላል። የልዩ ኃይሉን መልሶ የማደራጀት ፕሮግራም አፈጻጸምን ተከትሎ የተፈጠሩ የተቃውሞ እንቅስቃሴዎች በማኅበራዊና ምጣኔ ሀብታዊ ጉዳዮች ላይ ከፍተኛ ተጽዕኖ ማሳደራቸውን የገለጹት የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ችግሮቹን በሰላማዊ መንገድ ለመፍታት ጥረት እንደሚደረግ ተናግረዋል። በክልሉ የፌዴራል መንግስት መከላከያ ኃይል እየወሰደ ካለው እርምጃ ጋር በተያያዘ የጸጥታ ችግሩ አሳሳቢ እየሆነ በመምጣቱ በዚህ ሰዓት መደበኛ ስብሰባውን እያካሄደ ለሚገኘው ለክልሉ ምክር ቤት ሪፖርት ያቀረቡት ርዕሰ መስተዳድሩ ችግሮችን በሰከነ መንገድ በውይይት መፍታት ይገባል ነው ያሉት። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ረዳት ፕሮፌሰር ኤፍሬም አህዱ የክልሉ መንግስት ከጊዜ ወደ ጊዜ አሳሳቢ እየሆነ በመጣው የጸጥታ ችግር ጉዳይ ሁሉን አቀፍ ንግግር ማድረግ እንዳለበት አሳስበዋል። ሁሉንም ያነጋገረችው ወይም ዘገባውን ያጠናቀረችው አስቴር ምስጋናው እንደሚከተለው ታቀርበዋለች።
የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ትላንት በተጀመረው የክልሉ እንደራሴዎች ጉባኤ ላይ ባቀረቡት ሪፖርት ልዩ ኃይሉን መልሶ የማደራጀት እንቅስቃሴን ተከትሎ ተቃውሞ በመፈጠሩ በክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ከፍተኛ ተጽዕኖ ማሳደሩን ገልጸዋል። ችግሮችንም መንግስት በሰከነ መንገድ ለመፍታት እንደሚጥር አስታውቀዋል።
አሁንም ቅድሚያ የሰላም አማራጭን በመውሰድ የተጀመረውን ጥረት አጠናክረን እንቀጥላለን። ጽንፈኝነት ሁሉንም ህብረተሰብ ክፍል የሚጎዳ አደገኛ አሳሰብና ድርጊት ነው። ስለሆነ በኢትዮጵያዊነት ስሜት የክልላችንም ይሁን የሌሎች ክልሎች ጽንፈኛ ኃይሎች ፍላጎት እንዳይሳካ በጽኑ ከመታገል ውጭ ሌላ የተሻለ አማራጭ እንደሌለ ተገንዝበን በጋራ መስራት ይገባል። በመሆኑም የመንገድ መዝጋትና ሌሎች ኢሰብአዊ ድርጊቶችን ለማስቆምና ህግና ፍትህ የሰፈነበት ክልል ለመገንባት ከሌሎች ወንድም ህዝቦች ጋር በጋራ የምናደርገውን ትግል አጠናክረን የምንቀጥል ይሆናል።
በአማራ ክልል ከቅርብ ጊዜያት ወዲህ ታዋቂ የፖለቲካም ሆነ የጸጥታ ዘርፍ አመራሮች እየተገደሉ ነው። በብልጽግና ፓርቲ የአማራ ክልል ከፍተኛ አመራር ግርማ የሽጥላ በትውልድ ቦታቸው ሰሜን ሸዋ ዞን መሃል ሜዳ አካባቢ ሚያዝያ 19 ቀን 2015 ዓ.ም መገደላቸውና ባለፈው ሰኔ ወር በምስራቅ ጎጃም ዞን የደጀን ወረዳ ፖሊስ አዛዥና ምክትላቸው በአንድ ግለሰብ መገደላቸውን መዘገባችን ይታወሳል። በተመሳሳይ ሰኔ 27 2015 ዓ.ም በሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር ጸጥታ ዘርፍ ኃላፊ አብዱ ሁሴን፣ ሰኔ 29 2015 ዓ.ም ደግሞ ምክትል ሳጅን ያለለት ደጉ የተባሉ የሸዋሮቢት ፖሊስ ባልደረባ ጸጥታ በማስከበር ስራ ላይ እንዳሉ መገደላቸውን የሸዋሮቢት ከተማ አስተዳደር መንግስት ኮሙኒኬሽን ጽህፈት ቤት ገልጾ ነበር። በባህር ዳር ዩኒቨርሲቲ ፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህር ረዳት ፕሮፌሰር ኤፍሬም ማህዱ ከጊዜ ወደ ጊዜ አሳሳቢ የሆነ የመጣውን የክልሉን ሰላም መደፍረስ ለማስተካከል ሁሉን አቀፍ ውይይት መደረግ አለበት ይላሉ።
ከታች ያለው አስተዳደር ጠንካራ ያልሆነበት ምክንያት ምንድን ነው? በምን ምክንያት ነው ፍራጃይል የሆነ እንደዚህ እየተፈረካከሰ የሄደበት ምክንያት በምንድን ነው የሚለውን ማጤንም ያስፈልጋል። ስለዚህ ውይይት በጣም ወሳኝ ነው። ውይይት እነዚህ ካቢኔዎች ይነጋገራሉ። ዜን እንደ አጀንዳው ይነሳል፣ ውይይት ይደረጋል። መሬት የወረደ ስራ አይሰራም። ስለዚህ መሬት የወረደ ስራ መሰራት አለበት። ያንን ደግሞ የሚደረገው አሁንም የምለው ማህበረሰቡን ማነጋገርና ትግሉን አቀፍ የሆነ ውይይት ያስፈልጋል። የፖለቲካ ኃይሎችንም እንደዚሁ ማወያየት ያስፈልጋል። የተለያዩ ኢንተረስት ያላቸው የፖለቲካል ተቋማት አሉ። እነሱንም ቁጭ አድርጎ ማወያየት ያስፈልጋል። በዛ ውይይት መሰረት ውሳኔ መስጠት ያስፈልጋል። ሁሉን አቀፍ አካታች ውይይት ግን የፖለቲካ ፓርቲውን የሚሆን የማህበረሰብ ክፍሉን የሚሆን ሁሉን አካታች ውይይት ያስፈልጋል ባይ ነኝ።
በአማራ ክልል ምክር ቤት መደበኛ ጉባኤ ላይ ንግግር ያደረጉት አፈ ጉባኤዋ ፋንቱ ተስፋዬ ህዝብን ያሳተፈ የህግ ማስከበር ስራ እንደሚሰራ ተናግረዋል። በተለያየ ጊዜያት የተገደሉት አመራሮች እስካሁን ገዳዮቻቸው ፍርድ ቤት ሲቀርቡ አልታዩም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው አመስግኜ ወደ ጉጂ ቦረና ዞን ልውሰዳችሁ። በምስራቅ ቦረና ዞን አደረጃጀት የተነሳው ተቃውሞ ወደ ጉጂ ወረዳዎች መስፋፋቱ መነገሩን ነው የሚመለከተው። ቀደም ሲል በምስራቅ ቦረና ዞን ጎሮዶ ላይ የነበረው የአዲሱ የምስራቅ ቦረና ዞን አደረጃጀት ተቃውሞ ወደ ሌሎች የጉጂ ዞን ወረዳዎች እንደተስፋፋ ነዋሪዎች ለአሜሪካ ድምፅ ገልጠዋል። ነዋሪዎቹ እንደገለጡት የተቃውሞው በተለይ የጎሮዶላ ወረዳ አዋሳኝ በሆኑ አዶላ፣ ዋደራና ሌሎች ወረዳዎች እንደተስፋፋ፣ መንገድና የንግድ ቤቶችም ላለፉት ቀናት ዝግ እንደነበሩ ተናግረዋል። የወረዳውን አስተዳደር ጨምሮ ከ20 በላይ የመንግስት ሰራተኞች በጸጥታ ኃይሎች በቁጥጥር ስር እንደዋሉም ነዋሪዎች ይናገራሉ። አዲሱ የወረዳው አስተዳዳሪ ኃላፊዎቹ በቁጥጥር ስር የዋሉት ግዴታቸውን ባለመወጣታቸው ነው ሲሉ ምላሽ ሰጥተዋል። ገልሞ ዳዊት ተከታትሎታል።
በኦሮሚያ ክልል አዲሱን ምስራቅ ቦረና ዞን አደረጃጀት በመቃወም እየተደረጉ ያሉ ሰልፎች የጎሮዶላ ወረዳ አዋሳኝ በሆኑ እንደ አዶላ፣ ዋድራና ሌሎች ወረዳዎች መስፋፋቱን፣ መንገድና የንግድ ቤቶችም ላለፉት ቀናት ዝግ እንደነበሩ ነዋሪዎች ተናግረዋል። ስማቸው መጥቀስ ያልፈለጉ የጎሮዶላ ወረዳ ነዋሪ ወረዳው አስቸጋሪ ሁኔታ ውስጥ እንደሆነ ይናገራሉ።
ላለፈው አንድ ወር የመንግስት መስሪያ ቤቶች ስራ አቁመዋል። ህዝቡ በተለይ በጤና አገልግሎት በኩል ከባድ ችግር ውስጥ ነው።
ነዋሪው አክለውም በወረዳው ከተፈጠረው የጸጥታ ችግር ጋር በተያያዘ ተጠርጥረው ከሀያ በላይ የአስተዳደር ኃላፊዎች በቁጥጥር መዋላቸውንም ተናግረዋል።
የወረዳው አስተዳዳሪና ምክትሉ እንዲሁም የወረዳው የፓርቲ ጽህፈት ቤት ኃላፊ ታስረዋል። እስከ ትናንት 22 ሰው ታስሯል። አሁን ግን በተጨማሪ የታሰሩ ሰዎች እንዳሉ ሰምተናል። በአጠቃላይ አሁን 27 ሰዎች በቁጥጥር ስር ውለዋል።
ከጎሮዶላ በተጨማሪም ወደ ሌሎች የጉጂ ዞን መስፋፋቱን የዋድራና የአዶላ ወረዳ ነዋሪዎች ተናግረዋል። ስማቸው መጠቀሱን ያልፈለጉ የጉጂ ዞን የዋድራ ወረዳ ነዋሪ
የመንግስት ሰራተኞች ስራ ቢገቡም በትክክል ግን እየተሰራ አይደለም። መንገድ ዝግ ነው። ዋድራ ወረዳ ብቻ ሳይሆን በጎሮዶላ፣ አዶላና ሌሎች ቦታዎችም መንገዶች ይዘጋሉ። የጸጥታ ኃይሎች ጠዋት ለመክፈት ይሞክራሉ። ይህ ወረዳ ከአዶላና ጎሮዶላ ጋር ይዋሰናል። አንድ ሰው ወደዚህ ቦታ ቢመጣ ወደ አንድ ወረዳ ለመንቀሳቀስ ቢያንስ ከአንድ ሳምንት በላይ ይፈጅበታል። ትናንት ራሱ ምንም የንግድ እንቅስቃሴ አልነበረም፣ ዝግ ነበረ። ዛሬ 4 ሰዓት ላይ ነው የመንግስት ጸጥታ ኃይሎች ባለሱቆችን ሲያስከፍቱ የነበሩት።
የአዶላ ወረዳ ነዋሪና ስማቸውን መግለጽ ያልፈለጉ ሌላ ነዋሪ በእነርሱ ማከባቢ ተቃውሞ መበርታቱንና ወደ ዞን ዋና ከተማ ነገሌ የሚወስደው መንገድ ዝግ እንደሆነም ተናግረዋል።
ኮንኮላታን ፍንፍኔ ለከዴ ጉባካ ግዜ ገር ነገሌ ዴም ጋር ሻኪሶ ለከዴ አዶላ ሰንከሰ ዱፋ
ከአዲስ አበባ ተነስቶ ወደ ሻኪሶ ወደ ነገሌ የሚያልፈው ተሽከርካሪ አዶላን አቋርጦ ነው የሚያልፈው። በተጨማሪም ወደ ሌሎች የወረዳው ከተሞች የሚያደርሱ ሁሉም መንገዶች ላለፉት 2 ቀናት ዝግ ናቸው። በወረዳ ከተማ የተወሰኑ የንግድ ቤቶች ክፍት ቢሆኑም በአዶላ ሐረንፈማ ከተማ ግን የንግድ እንቅስቃሴው ተቋርጧል።
ከዋድራ ወረዳ ከአዶላና ከጎሮዶላ ለአሜሪካ ድምጽ የተናገሩት ሁሉም ነዋሪዎች የአካባቢው የመንግስት ኃላፊዎች ለችግሩ ልባት ለመስጠት ከነዋሪው ጋር ያደረጉት ውይይትም ሆነ የመፍትሄ ማፈላለግ ስራ አልነበረም ብለዋል። ተቃውሞ የተስፋፋበት የጎሮዶላ ወረዳ አስተዳዳሪ አቶ ጌቱ ጭሉቄ ከነዋሪዎቹ ጋር እስካሁን መመካከር እንዳልተቻለ ተናግረዋል።
ማሪ ሆጂ ወልቀበቴ ኦጋንሰራ ካሴ አጋ ሆጀታ ሞቱማቲቲ ናሞኒ ኩን አማ ፌዳሳኒ ኬሰ ዋንቱረኒት ጊአ ፉሪት ሞቱማራ ዱዳጋለኒጅ
ከአካባቢው ነዋሪ ጋር ምክክር በተመለከተ ላለፉት 4 ወራት አመራሩና ህዝቡ ተለያይቷል። እኛም እንመካከር ስንል የእኛን አደረጃጀት እምቢ የማለት አዝማሚያ አለ። ይህ የፓርቲያችን አሰራር የሚጥስ ነው። አሁንም እኛን አለመስማት፣ ስራን ማቆም፣ የህዝብ ገንዘብ የወጣበትን መንገድ ማውደም እየተከሰተ ነው። የህዝብ መጓጓዣዎችን ራሱ በጸጥታ ኃይል አሳጅበን ነው እያሳለፍን ያለ ነው።
አቶ ጌቱ የንግድ እንቅስቃሴን በተመለከተ ትላንት በጎሮዶላ ብቻ ሱቆች ዝግ እንደነበሩ ገልጸው በጎሮዶላ በቁጥጥር ውለዋል ስለተባሉት ኃላፊዎች የሚከተለው ምላሽ ሰጥተዋል።
ናሞኒ ለማኒ ጡፋቲ ክያንዱረት ለማኒ ናሞኒ ኩን አሞ ጋሄ ከነ ኬሰቲ ሞቱም ማቡመተዋ አዳንፈ ጌሰኒ
የታሰሩ ሰዎች እኔ ወደ አመራር ከመምጣቴ በፊት ነው በቁጥጥር ስር የዋሉት። በመንግስትና በህዝብ መካከል ክፍተት ፈጥረዋል በሚል ስለተጠረጠሩ ነው በጸጥታ ኃይሎች በቁጥጥር ስር የዋሉት። እነሱም የበፊት የወረዳ አስተዳዳሪና ምክትሉ እንዲሁም የወረዳው ፓርቲ ጽህፈት ቤት ኃላፊ ይገኙበታል። አሁንም ሰውን በጎሳ ለማጋጨት የሚሰሩትን መክረናቸዋል። እንቢ ያሉትን ሌሎች ተጨማሪ ሰዎችንም በቁጥጥር ስር አውለናል። እነዚህም የወረዳው ጸጥታ ጽህፈት ቤት ኃላፊና የወረዳው ግብርና ጽህፈት ቤት ኃላፊ ናቸው። በቁጥጥር ስር የዋሉት ሰዎች አሃዝ ብዙ አይደለም። ጎሳን በጎሳ ላይ ለማነሳሳት ሲሞክሩ በማስረጃ የተደረሰባቸው ናቸው።
በቁጥጥር ከዋሉ በኋላም ወደ ዞን አስተዳደር እንደተወሰዱ አቶ ጌቱ አክለው ተናግረዋል። በአካባቢው የተከሰተውን ችግር ለመፍታትም የሀገር ሽማግሌዎች የአካባቢውን ነዋሪ እንዲያረጋጉ፣ የመንግስት ሰራተኞችም ወደ ስራቸው እንዲመለሱ፣ የጸጥታ አካላትም የአካባቢው ነዋሪዎች ጊዜ ወስደው ወደ ምክክር እንዲመጡ የማድረጉ ስራ እየሰራንን ብለዋል። የዞን ወሰንን አስመልክቶ በተለይ በደቡብ ኦሮሚያ የሚነሳውን አቤቱታ በተመለከተ የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ባለፈው ለክልሉ ምክር ቤት ጨፌ ኦሮሚያ ምላሽ በሰጡበት ወቅት የዞን መዋቅር የክልሉ ነዋሪ በጎሳ የሚያጋጨው ነው ስለተገኘ የኦሮሚያ ክልል መንግስት የዞን አስተዳደር መዋቅርን እንደሚያስወግድ መናገራቸው የሚታወስ ነው። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ።
ገልሞ ዳዊትን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን ወደ ዓለም አቀፍ ርዕሶች ነው የምንሻገረው። ወደ ደቡብ አፍሪካ የሚወስድናል ተከታዩ ርዕስ። ደቡብ አፍሪካውያን የማንዴላን ቀን አከበሩ። በአገሪቱ የተንሰራፋው ሙስናም አሳሳቢ ሆኗል ተባለ። ደቡብ አፍሪካውያን የቀድሞውን የጸረ መድሎ ታጋይና ፕሬዚዳንት ኔልሰን ማንዴላን ዓለም አቀፍ ቀን ባለፈው ማክሰኞ አክብረዋል። ማንዴላ ሕይወታቸው ካለፈ 10ኛ ዓመት በተቆጠረበት በአሁኑ ወቅት በማኅበራዊና ኢኮኖሚያዊ መገለሉ እንዲሁም ሙስናው አሁንም አገሪቱ ላይ ተስፋፍቶ ይገኛል። ቪኪ ስታርክ ናት ከደቡብ አፍሪካ ያጠናቀረችው። እንግዲህ ወልዴ እንደሚከተለው ያቀርበዋል።
ደቡብ አፍሪካውያን የቀድሞ ፕሬዝደንትና የጸረ ዘር መድሎ ታጋይ የነበሩትን ኔልሰን ማንዴላን ባለፈው ማክሰኞ በፎቶግራፍ አውደ ርዕይ አክብረው ውለዋል። ያለፈው ማክሰኞ የማንዴላ 105ኛ የልደት በዓላቸው ይሆን ነበር። የፎቶግራፍ አውደ ርዕዩ የተካሄደው ማንዴላ ከ27 ዓመታት በኋላ ከእስር ሲፈቱ ለመጀመሪያ ጊዜ በእንደ አውሮፓን አቆጣጠር 1990 ዓ.ም ንግግር ባደረጉበት የኬፕ ታውን ማዘጋጃ ቤት ነው። ከማንዴላ ወዲህ ነገሮች ተበላሽተዋል ትላለች የቪኦኤዋ ቪኪ ስታር ከደቡብ አፍሪካ በላከችው ዘገባ። ዲሞክራሲያዊ ምርጫ ከተካሄደ ከ30 ዓመታት በኋላ በአፍሪካ ብሔራዊ ኮንግረስ ANC የሚመራው መንግሥት ሙስናን ማስወገድ አልቻለም። ኢኮኖሚው በመንገዳገድ ላይ ሲሆን ሚሊዮኖች በድህነት አረንቋ ውስጥ ይኖራሉ። በሲቪል ማኅበረሰብ ውስጥ ያሉ በርካቶች ችግሩን ለመቅረፍ እየሰሩ ነው። 67 ብርድ ልብስ ለማንዴላ የተሰኘው ትርፋማ ያልሆነ ድርጅት ዜጎች ሹራብና መሰል ለብርድ የሚያገለግሉ ልብሶችን ሰርተው አቅም ለሌላቸው እንዲሰጡ በማበረታት ላይ ነው። የማንዴላን ቀን ምክንያት በማድረግም የአንገት ልብሶችን በአንድ ቤተ ክርስቲያን ውስጥ ሲያድል ውሏል። ፍሎረንስ ሬዲ ከድርጅቱ ተወካይ አንዷ ናቸው። ሀገር ውስጥ እየሆነ ባለው ነገር እጅግ ተበሳጭተዋል።
በመንግስት አስተዳደር ውስጥ እየሆነ ያለውን የሚመረምርና ይህን ሙስና የሚያጋልጥ ሰው እንሻለን። ሙሰኞቹ መጋለጥና ለፍርድ መቅረብ እንዲሁም ገለል መደረግ አለባቸው። ልክ ማንዴላ ይህን ሀገር እንዳስተዳደሩት የሚሰራ መሪ ማግኘት አለብን።
ሌድልስ ፎር ላቭ የተሰኘውና 3500 የሚሆኑ መጠለያ የሌላቸውን ሰዎች የሚመግበው ድርጅትም ቀኑን በማስመልከት ሾርባ ሲያድል ውሏል። ዳኒ ደልቤርቶ የድርጅቱ መስራች ሲሆኑ ሀገሪቱ ባለችበት ሁኔታ ማንዴላ ያዝኑ ነበር ሲሉ ሀሳባቸውን አካፍለዋል።
እየሆነ ባለው ነገር ማንዴላ በጣም የሚያዝኑብን ይመስለኛል። እውነቱን ለመናገር ማንዴላ ለሀገራችን ያላቸውን ራዕይና እርሳቸውን ሳስብ በጣም ወደ ኋላ ይቀረን ይመስለኛል።
ኤስኮም በተሰኘው የኤሌክትሪክ ኩባንያ ውስጥ በተንሰራፋው ሙስና ምክንያት መብራት ለረጅም ጊዜ በመቆራረጥ ላይ ነው። ይህም የዋጋ ግሽበትን፣ የወለድ መጨመርንና የንግድ ቤቶች መዘጋትን አስከትሏል። የሥራ አጡ ምጣኔ 30 በመቶ ደርሷል። በኬፕታውን የአንግሊካን ሊቀ ጳጳስ የሆኑት ታቦ ማክጎባ በማንዴላ የመጨረሻው ዘመን አካባቢ የመንፈስ አማካሪያቸው ነበሩ። ሙስና ላይ ትኩረት እንዲደረግ ጥሪ አድርገዋል።
ማንዴላ እንዳደረጉት የጸረ ሙስና ቡድን ይኑረን፣ ሙሰኞችንም እናጋልጥ። ብሔራዊ አቃቤ ሕግ ባለሥልጣኑም ሆነ ሌሎች መሥሪያ ቤቶች እነዚህን ሙሰኞች በቁጥጥር ስር ያድርጉ።
በቂ ወይም ምንም አገልግሎቶች በሌሉባቸው የደቡብ አፍሪካ ከተሞች ያለው ሁኔታ አሳዛኝ ነው። በደቡብ አፍሪካ በሚቀጥለው ዓመት አጠቃላይ ምርጫ ይደረጋል። ተንታኞች እንደሚሉት ANC አሁንም አብላጫ መቀመጫ ይዞ የመቀጠሉን ነገር በእርግጠኝነት መናገር ቢቻልም ደጋፊዎቹን እያጣ መሄዱን ግን ይቀጥላል።
እንግዲህ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን ለምሽቱ የመጨረሻው አዳደረግነው ዘገባ ነው የምንሻገረው። በካቡል ሴት የውበት ሳሎን ሰራተኞች የታሊባንን እገዳ ተቃውሞ ሰላማዊ ሰልፍ አካሄዱ። የታሊባን አስተዳደር የሴቶች መዋቢያ የውበት ሳሎኖች ከአንድ ወር ባነሰ ጊዜ ውስጥ እንዲዘጉ ትዕዛዝ ማስተላለፉን ተከትሎ ነው በአፍጋኒስታን ካቡል የሚገኙ የውበት ሳሎን ሰራተኞች የተቃውሞ ሰልፉን ያካሄዱት። የታሊባን ትዕዛዝ ተግባራዊ ከተደረገ በሺዎች የሚቆጠሩ ሴቶች ስራቸውን ያጣሉ። ዋሂድ ፋይዚ ያደረሰንን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የታሊባን አስተዳደር በሴቶች የውበት ሳሎን ላይ የጣለውን እገዳ የተቃወሙ በመቶዎች የሚቆጠሩ ሴቶች ያካሄዱትን የተቃውሞ ሰልፍ ለመበተን የታሊባን የጸጥታ ኃይሎች የውሃ ቅንቡላ የተጠቀሙ ሲሆን ወደ አየር ላይም ተኩሰዋል። ተቃዋሚዎቹ ስራችንን አትውሰዱብንና ዳቦ ስራ ነጻነትና ፍትህ በማለት የተለያዩ የመፈክር ድምጾችን ሲያሰሙ ነበር። በሰልፉ ከተሳተፉ ተቃዋሚዎች መካከል አንዲት ስሟን ያልገለጸች ወጣት አደባባይ የወጣችው መብቷን ለመጠየቅ እንደሆነ ገልጻለች።
I was one of the women who participated. ዛሬ በተካሄደው ተቃውሞ ተሳትፈው መብታችንን ስራችንንና ትምህርታችንን ከጠየቁ ሰዎች መካከል አንዷ ነበርኩ።
ታሊባን የውበት ሳሎኖቹ የሚሰጧቸው አገልግሎቶች በእስልምና የተከለከሉ ናቸው ቢልም ተመሳሳይ የውበት ሳሎኖች የእስልምና እምነት ተከታዮች በሚበዙባቸው ሀገሮች ያለ ገደብ ስራ ላይ ይውላሉ። በአብዛኛው ስማቸው እንዳይጠቀስ የመረጡት የተቃውሞ ሰልፍ ተካፋዮች እንደሚሉት ታሊባን የውበት ሳሎኖችን ለማገድ ያሳለፈው ውሳኔ ሰዎችን የበለጠ ወደ ድህነት የሚገፋ ነው።
We want to know where the orders በርግጥ ተዛዙ ከየት እንደመጣ ማወቅ እንፈልጋለን። ለምን እንደው የሰዎችን መተዳደሪያ የሚወስዱባቸው? ለምን እንደው ሰዎችን ወደ ድህነት የሚገፉት? ወላጆች ስራ ከሌላቸው እንዴት ልጆቻቸውን ሊመግቡ ይችላሉ?
የውበት ሳሎን ገደብ ታሊባን በአፍጋኒስታን ሴቶች ላይ ካሳለፋቸው ተከታታይ ገደቦች ውስጥ አሁን በቅርብ የተላለፈው ነው። ቀደም ሲል ሴቶች የሁለተኛ ደረጃ ትምህርት እድልና ስራ እንዳያገኙ እንዲሁም የህዝብ መገልገያ ስፍራዎችን እንዳይጠቀሙ መገዳጥሏል። በስልታዊና ዓለም አቀፍ ጥናቶች ማዕከል ከፍተኛ ተባባሪ የሆኑት አኒ ፎርዛይመር እንደሚሉት ይሄ ለሴቶች እጅግ አሳዛኝ ሁኔታ ነው።
I think what is happening to women and girls is terrible. It is
በሴቶችና ልጃገረዶች ላይ እየደረሰ ያለው ነገር በጣም አስከፊ ነው ብዬ አስባለሁ። ይሄ የሰባዊ መብት ጥሰትና በሰው ልጆች ላይ የሚፈጸም ወንጀል ነው።
የተባበሩት መንግስታት ድርጅት በኢኮኖሚ ላይ አሉታዊ ተጽዕኖ የሚያሳድርና ለሴቶች ስራ ፈጣሪነት ይደረጋል የተባለውን ድጋፍ የሚቃረን ነው ሲል የጠራውን ይህን እገዳ ታሊባን እንዲያነሳ ጠይቋል። በካቡል የሚገኝ የውበት ሳሎን ባለቤት የሆነችው አቴና ሐሺማ እንድትላለች
The whole city of Kabul is facing
a መላው ካቡል ችግር ውስጥ ነው ያለው። የውበት ሳሎኖቹ ከተዘጉ ሴቶች ገቢ ለማግኘት ሌላ ቦታ ስራ ማግኘት አይችሉም።
ከአፍጋኒስታን የንግድና ኢንቨስትመንት ምክር ቤት የተገኘው መረጃ እንደሚያመለክተው በካቡል ብቻ ከ3000 በላይ የሴቶች የውበት ሳሎኖች ሲኖሩ በመላው ሀገሪቱ ደግሞ ወደ 12000 የሚጠጉ መዋቢያ ቤቶች አሉ። በዋሂድ ፋይዚ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስምኝሽን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ አጠናቀናል። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ38 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ቅንብር ነው የምንሻገረው። የአፈር ማዳበሪያ ጥያቄን ይመለከታል። የአፈር ማዳበሪያ ጥያቄያቸው ያልተመለሰላቸው የአማራ ክልል አርሶ አደሮች ስጋታቸው ማየሉ ተገለጠ። መንግስት ከሚሊዮን ኩንታል በላይ ለስርጭት ተዘጋጅተዋል ይላል። በአማራ ክልል ባህር ዳር ዙሪያ የሚገኙ አርሶ አደሮች መሬታቸውን አርሰውና አለስልሰው ለዘር ዝግጁ ቢያደርጉም ማዳበሪያ እስካሁን ያለማግኘታቸውን ወቅቱ እንዲያልፍባቸው በመሆኑ በእጅጉ እንዳስጨነቃቸው ገልጠዋል። ባህር ዳር ዙሪያ ወረዳ ወራሚት በተባለ ቀበሌ ያገኘናቸው አርሶ አደሮች ማዳበሪያ እንዲቀርብላቸው በተደጋጋሚ ቢጠይቁም ምላሽ እንዳልተሰጣቸው ነው የሚናገሩት። መሬቱ ማዳበሪያ ለምደዋል የሚሉት አርሶ አደሮች ያለ አፈር ማዳበሪያ ቢዘሩም በሚቀጥለው ዓመት ምርት እንደማይታሰብ ነው ስጋታቸውን ያመለከቱት። የአገሪቱ ብሔራዊ ቴሌቪዥን ጣቢያ የጅቡቲ ኤምባሲን ጠቅሶ ትላንት ባወጣው ዘገባ ከአንድ ሚሊዮን ኩንታል በላይ የአፈር ማዳበሪያ በጅቡቲ ወደብ መድረሱንና በአጭር ጊዜም ወደ ሀገር ውስጥ ገብቶ ለአርሶ አደሮች እንደሚሰራጭ ዘግቧል። አስቴር ምስጋናው ዝርዝሩን ይዛለች።
በባህር ዳር ዙሪያ ወረዳ ወራሚት በተባለ ቀበሌ በሚገኝ የአርሶ አደሮች ማሳ ላይ ተገኝተናል። ከፊሉ አርሶ አደር ዝናብ ያረሰረሰውን መሬት በሬውን ጠምዶ ያርሳል፣ ከፊሉ ደግሞ ያለሰልሳል። ማልደው ወጥተው እርፍ ሲነቀንቁ በመዋላቸው እኩለ ቀን ላይ በደቦ ምሳቸውን ሲመገቡም ተመልክተናል። ዘንድሮ አርሶ አደሮቹ የእርሻ ስራቸውን እያከናወኑ ያሉት በተስፋና ስጋት አጣብቂኝ ውስጥ ሆነው ነው። የ59 ዓመቱ አርሶ አደር አማረ ሰንደቁ ከ20 ዓመት እድሜያቸው ጀምረው የሚተዳደሩበትና 5 ልጆቻቸውን ወልደው ያሳደጉበት የእርሻ ስራ ዘንድሮ በአፈር ማዳበሪያ በወቅቱ አለመቅረብ የተነሳ እክል ገጥሞታል።
በመሬም በመሸንቲም በዚህ በተለይ ቀጠ ይሸጣል። ማዳበሪያ ሙሉ ያ የት እንደሚያገኙ ዘርቱን የት እንደሚመጡ ነው። ግን ማህበራት ከፍተኛና የበላይ አካል ከፍተኛ ችግር ይህ የት መጣ የሚል እኛም ተሰምተዋል። እና መንግስት ምላሽ ይሰጠን ማርጃል በተለያየ ስብሰባ ተናግረ ጭራሽ ምላሽ ማልመጥ የት እንደቀብሩ እንደሚቀረ ነው።
መሬቱ አሁን ማዳበሪያ ባያገኝ ምንድን ነው የሚሆነው?
እንጃን እግዚአብሔር እንዳርሁ መሬም የት ይደረሳል?
ይከማያ
ነው የሚሆነው። ምንም ሰው ምራብ ይሞት አሁን እኮ
ያለ ማዳበሪያ ብትዘሩት
ሳይበከንቱ አይበለም ጭራሽ ተንቱ
ለምን
ሀነ ማዳበሪያ ቀደም ሲል ነው ከ83 ዓመት ማለት ከ80 ዓመት ወደዚህ ማዳበሪያ ስለነበር ይጨረሻ መሬቱ እየባለቀ በማዳበሪያ የተነሳ መንግስታዊ ችግር መጣ እንጂ በጣም እየጠቀመ ነው።
የሶስት ልጆች አባት የሆኑት የዚሁ ቀበሌ ነዋሪ አርሶ አደር እውነቴ የአፈር ማዳበሪያ ተጠቅመው በ2 ሄክታር መሬት ላይ ጤፍ በመስራት በየአመቱ ብዙ ኩንታል ምርት ያገኙ ነበር። ዘንድሮ ግን ጤፍ ያለ ማዳበሪያ ቢዘሩ በጣም ዝቅተኛ ምርት እንደሚያገኙ ያመላክታሉ።
እዚህ የሚያገኘው ጥቅም 10 ኩንታል ዳጉሳ ያገኛሉ። እዚህ
ስንት ሄክታር?
2 ሄክታር ናት።
በሁለት ሄክታር 10 ኩንታል
10 ኩንታል ዳጉሳ
ማዳበሪያ ተጠቅመው?
አዎ።
አሁን ማዳበሪያ ተዋል?
አሁን ማዳበሪያ ተዋል።
ምርቶቹን በምን ያህል ይቀንሳል?
ምን ማዳበሪያ ከሌለው እኮ ምንም ነገር የለውም። ማዳበሪያ ከሌለው የለውም። እዚህ ችግር የማዳበሪያ ችግር እንደ ዘንድሮ ማየት ነው። ከዚህ ስራ ስንፈተን ቢሮ ለቢሮ ከውለለለ እንዳለ በቃ ቢሮ ለቢሮ
እና ምን መልስ ይሰጧቸዋል?
አረ ምን መልስ አለው ደግሞ? በዙላችሁ ተጠቀሙ፣ በግል ተቻላችሁ ከነጋዴ ብዙ አይገኝም ዘንድሮ እንኳን ዘንድሮ ያለው እሱ ይሰጡናል። የምትሻሉ ሰዎች ብዙ በተቻለም ደግሞ እኛ አለን እንላችሁ ድጎመ እያሉ ያሰናበቱ ነው። አንድ ቀን
በአማራ ክልል በተለያዩ አካባቢዎች የሚገኙ አርሶ አደሮች ከባለፈው ሰኔ ወር ጀምሮ በየጊዜው የማዳበሪያ ይቅረብልን ጥያቄን ለማሰማት ጅራፍ እያነጉ ሰልፍ መውጣታቸው ይታወሳል።
ይህ ጅራፍ የገበሬ ምልክታችን ነው። እንዲያውም ቀንበር ሁላ እንይዛለን ብለን የነበረ ያው ከመኪናው ጋር የማያመች ሆኖ እስኪ ባይሆን ጅራፍ ይህ ጅራፍ መሰቀሉ ነው። ዙሮ ዙርኛ ማዳበሪያ ካጣን፣ ዘር ካጣን፣ ያረስነው መሬት ካልተዘራ ይሄ ጅራፍ መሰቀሉ ነው። ምን ያደርጋል የሚል ምልክታችን ነው ይሄ።
የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ለክልሉ ምክር ቤት ባቀረቡት ሪፖርት ዘንድሮ ከፍተኛ የአፈር ማዳበሪያ እጥረት እንደተከሰተ ጠቁመዋል። ይህም ሆኖ 3,350,000 የአፈር ማዳበሪያ ለስርጭት እንደቀረበና 2.8 ሚሊዮን ኩንታል ለአርሶ አደሩ እንደተሰራጨ አስታውቀዋል። በባህር ዳር ዙሪያ ወረዳ ወራሚት ቀበሌ በማሳቸው ላይ ያገኘናቸው አርሶ አደር ተላይነ ሰንደቁ በጥቁር ገበያው በውድ ዋጋ የአፈር ማዳበሪያ ገዝተው ማሽላ መዝራታቸውን ይናገራሉ። ጤፍ ለመዝራት መሬታቸው አርሰውና አለስልሰው እየጠበቁ እንደሆነ ገልጸው ከመንግስት ግን አገኛለሁ የሚል ተስፋ እንደሌላቸው ተናግረዋል።
በፊት ይመጣላችሁ እያሉ ሲሉ ቆይና ከዚያ በኋላ ግን ምንድን አሉ ፈልጋች ተነጋዲ ግዙ እንጂ ከኛ የለንም አሉ። ያው ለራሴ ኩንታል በ6 ሺህ ብር ነው የገዙ ሌላ ከነጋዲ ማለት ነው። አሜዝዋን ሁለቶችን 12 ሺህ ብር ማለት ነው። እና መጣዎቹ በዚህ በጭምጠው የሚባል አገርች ነጋዲ አለ ሲባል ጊዜ አሁን እንደዚያን ገዘውኝ እዚህ አንድ ለሁለት የዙዋን ለሁለት አካፈሉ ነው። እዚያም ማሽሎም ዝም ብሎ ነው የቀረ። ያችም ያመጣሁት ያን የገዛሁት በዳጉሳ ነው። እና እነዚያን ገዝቼ እዚያ አድርጌ ነው የዘራሁኝ እንጂ ማዳበሪያ የሚባል የለም። አሁንም ምን ለዚህ ሁለት ጤፍ እንትን ነበር አንድ ቀን ታገኛለች አንድ ቀን አታገኝም የተባለን።
የሀገሪቱ ብሔራዊ ቴሌቪዥን ጣቢያ የጅቡቲ ኤምባሲን ጠቅሶ ትላንት ባወጣው ዘገባ ከ1 ሚሊዮን በላይ ኩንታል የአፈር ማዳበሪያ ጅቡቲ መድረሱንና በአጭር ጊዜ ውስጥ ወደ ሀገር ውስጥ ገብቶ ለአርሶ አደሩ እንደሚሰራጭ ገልጿል። እስካሁን 9 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ውስጥ መግባቱን ያወሳው ኤምባሲው በቀሪ 15 ቀናት ውስጥ የአፈር ማዳበሪያ የጫኑ 7 መርከቦችን ለማስገባት ጥረት እየተደረገ እንደሆነም አክሎ ገልጿል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርን ለቅንብሮ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። አሁን ሳምንታዊው ባህልና ማህበረሰብ ባህልና ማህበረሰብ ዛሬ ወደ ደቡብ ኢትዮጵያ ወስዶ ከአንድ ባህላዊ ልማድ ጋር ያስተዋውቀናል። እየደበዘዘ የመጣው የሲዳማ የፋሮ ባህላዊ ጭፈራ ትኩረት እንዲቸረው ተጠየቀ ነው የሚለው። የፋሮ የተሰኘው የሲዳማ ባህላዊ ጭፈራ ለአቅመ አዳምና ለአቅመ ሔዋን የደረሱ ወጣቶች የትዳር አጋራቸውን የሚያጩበት ነው። በሲዳማ ክልል መንግስት ባህልና ቱሪዝም ቢሮ የባህልና የታሪክ እንዲሁም የቅርስ ጥናት ዲሬክተር አቶ ተፈራ ሌዳሞ የተዋደዱ የሲዳማ ወጣቶች ፍቅራቸውንና አድናቆታቸውን ለወደዱት ሰው የሚገልጹበት ባህላዊ እሴት እንደሆነ የገለጹትን ጠቅሶ ነው። ትውፊታዊ ምንነቱን አስመልክቶ ከባለሙያ ጋር ያደረገውን ቆይታ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ እንዲህ አቀናብሮ ያደረሰን።
በሲዳማ ባህል ውስጥ እድሜና ማህበራዊ ማዕረግን መሰረት ያደረጉ ባህላዊ ጭፈራዎች፣ ጫወታዎችና ክንዋኔዎች ስለሚኖራቸው ይነገራል። ከነዚህም መካከል አንዱ የኛው ጭፈራ ነው። ፋሮ ይባላል። ጭፈራውን በብዙ መድረኮች በማሳየት የሚታወቁት የሲዳማ የክነት ባለሙያዎች ትውፊቱ የላቀ ፋይዳ ያለው ባህላዊ ጭፈራ እንደሆነ ለቪኦኤ ገልጿል። የክነት ባለሙያው አብራተው እሸም
ካራራያ ካራራያ ሆሌ ሐማ ወይ ሐማ ካሮ ቶኪ ቶኬቴያ ቶኬቴያ ሆሌ ሐማ ወይ ሐማ ሜሲቱ ሞ ፋያራያ ለምቦሌና ሆሌ ሐማ ወይ ሐካዲ ሰኒ ፋሮ የፍቅር ጫወታ ሆኖ በዛ ውስጥ ምንድነው የፍቅር ጥያቄ ትጠይቃለ። እንድታገባ ማለት ነው። አንዷን ልጅ አገረድ እሷን እያሞጋገስኳት እኮ ነው።
በብዙ ሴቶች ዘንድ ቀድሞ ማፍቀርን መግለጽ የተለመደ እንዳልሆነ ይነገራል። ወይዘሪት መሰረቱን ብቻ እንደምትገልጸው ከሆነ ግን የሲዳማ ሴቶች ለወደዱት ወንድ የፍቅር ጥያቄ ለማቅረብ አንቸገርም ብላለች። በፋሮ ጭፈራ በግጥምና በዜማ ጭምር ፍቅራችን በደንብ እንገልጻለን። ታዲያ ያ ማለት የፍቅር ጥያቄ አቀረብን ማለት ይላለች።
አሁን እሱ ፈልጎን ከሆነ ይሄ ማለት ይታወቃል። ፍላጎት እንዳለ ያውቃሉ። ሌላ ፋሮ ሊረግጠኝ ወይ ከኔ ጋራ ሊጫወት ስመጣ ራሴን አልፈቅድም። ከሱ ጋራ ብቻ ነው ሂጄ ገፍትሬ አውጥቻት። ጓደኛዬም ብትሆን ምንም ብትሆን አልሰማትም። ገፍትሬ አውጥቼ ከሱ ጋራ እጫወታለሁ።
በሲዳማ ክልላዊ መንግስት የባህልና ቱሪዝም ቢሮም የባህል የታሪክና የቅርስ ጥናት ዲሬክተር አቶ ተፈራ ሌዳሞ ስለ ፋሮ ምንነት ይናገራሉ።
ፋሮ ያላገቡ ወንዶችና ያላገቡ ሴቶች የሚጫወቱት ጫወታ ነው። ይህንን የሚጫወቱት በተለያየ ጊዜ ነው የሚጫወቱት። ድግስ ሲኖር፣ ፊቼ ጫምባላላ ሲኖር፣ በዓላት ሲኖሩ፣ እነዚህ ተባብረው ወጥተው በአንድ ላይ የሚጫወቱት ጫወታ ነው።
ዶክተሩ የፋሮን ታሪካዊ አመጣጥ ስልተምቱና እንቅስቃሴውን መነሻ በማድረግ በፍቅር የወደቁ እርግቦች ከሚያሳዩት ጨዋታ ጋር አገናኝቶ ይገልጻሉ።
ሌምቦሌ ይላሉ። አሁን ሌምቦሌ ማለት እርግቧ እንደማለት ነው። ከዛ የመጣ እንደሆነ ነው ታሪክም የሚያወሳውና ይህንን ጨዋታ ነው ፍቅራቸውን የሚገልጹበት።
አቶ ተፈራ ፋሮ ለአቅመ አዳምና ሔዋን የደረሱ የሲዳማ ወጣቶች የትዳር አጋርን የሚያጩበትና ወደ ሌላ ምዕራፍ ለመሸጋገር ዝግጁነታቸውን የሚያረጋግጡበት ባህላዊ ትውፊት ነው ሲሉ ተናግሯል።
ሕፃናት አይጫወቱም። ከዛ ጀምሮ በዛ ተጫጭተው በዛው ተፋቅሮ ከተጋቡ በኋላ ያቆማሉ። ወደ ሌላ ተሸጋገሩ ማለት ነው።
በፋሮ ጫወታ ወይም ጭፈራ ወቅት መሳሳም አለ ወይ ተብሎ ለተጠየቁት
መሳሳም የለም። ይመስላል በሩቅ ሆኖ ለሚያየውና አገጭ ላቀጅ አገጭ ነው የሚገናኙት። ያላገባች ልጃገረድ በስዳማ ባህል በጣም ከፍተኛ እንትን አላት፣ ጥንቃቄ ይደረጋል። እሷ ብቻ አይደለም የምትመጣው በነገራችን ላይ ይሄንን በፋሮ ስትጫወት ወንድሟ ወይም ያጎቷ ልጅ ወንድም ጎረምሳ ወንድም ካላት ወንድሟም አብሮ እየተጫወተ ነው ይከታተላታል። በጣም
በጭፈራ ወቅት እርስ በርስ ከተዋደዱም ሴቲቷ ለእናቷ ወንዱም ለአባቱ ያሳውቁና ወደ ትጭጭት ሂደት ይገባል። በሚጨፍሩበት ወቅት የተዋደደው እንደሆነም ወንዱ ሴቷን በግጥምና በዜማ ያደናንቃታል፣ ያሞካሻታል። ሴቷም እንደዛው
ለአባቱ ሄደው የእከለን ልጅ ወድጃታለሁ በቃ ሄደህ ጠይቅልኝ ብሎ ይልካል። እንዳሁኑ ልጆች ሮጥ ብሎ ሄዶ ራሱ ጠቀስ አድርጎ ይዞ መሄድ ምናምን ብሎ ነገር የለም። በቃ እሷም ቀጥ ብላ ወደ ቤት ከወንድሞቿ ጋር ነው የመጣችው፣ ወደ ቤት ነው የምትሄደው።
እርሶ አግብተው የልጆች አባት ነዎት። ምናልባት የተጋቡት ይህንን ጭፈራ ጨፍረው ነው ባለቤቶትን ያገኙት?
እኔም ይሄ ከባድ ጥያቄ ነው። በእርግጥ እኔ ያው ጨፍሬ ሳይሆን በሆነ አጋጣሚ ነው ያገኘኋት። በዛ ነው የተጋባ ነው እና በእርግጥ ባህሉ እንደዛ ነው። ባህሉ ይሄ ነው። እኔ በዚህ ባንጋባም እኛ አባትና እናቴ የተጋቡት በዛ ነው።
የጭፈራ ክዋኔው የራሱ የሆነም የአለባበስ ስርዓት አለው ብሏል የባህል የታሪክና የቅርስ ጥናት ባለሙያም አቶ ተፈራም።
ያላገባች ሴ ልጃገረድ የምትለይበት ጎዳዮ ትሰራለች። ጎዳዮ የሚባለው እዚህ ቁንጮ አይነት ትሰራለች። እዚህ ከፊት ለፊት ደግሞ ጌጣጌጦች አሉ፣ እሱን እንትን ታደርጋለች። ጸጉሯን ደግሞ ወደ ኋላ በክር ትሰራለች። በዛው ላይ ደግሞ የምትቀባባቸው ነገሮች በስመ አብ፣ ይሄ የፈረንሳይ ሽቶ ከምንለው በላይ የሚያውደውን ነው የምትቀባው። በጸጉሯ ላይም ቅቤ ከቅቤ ጋር አቀላቅለው ሽታ እንዳይኖር።
ኦኬ። አገር በቀል
አገር በቀል አገር የተቀመመ ቅመም አለ ራሱ
ክልከላ የለበት። ይኸው የፋሮ ጭፈራ ከጊዜ ወደ ጊዜ እየደበዘ እንደመጣ ይነገራል። የባህላዊ እሴቱን ማህበራዊ ፋይዳ በመገንዘብ ቀጣይነት እንዲኖረው ዘንድ ከወዲሁ ተገቢው ትኩረት ሊቸረውና ሊጠበቅ እንደሚገባው ባለሙያው ይመክራሉ። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የባህላዊ ጨዋታውን ለሚመለከተው ቅንብር ዮናታን አመሰግናለሁ። ክብራትና ክብራን፣ አሁን ሳይንስና ቴክኖሎጂ። በሎስ አንጀለስ ከተማ በሚገኘው የካሊፎርኒያ ዩኒቨርሲቲ ውስጥ ያሉ የሳይንስ ሰዎች ካንሰርን ለማከም ጥቅም ላይ የሚውለውን ኬሞቴራፒ የተባለ የሕክምና ዘዴ ወደፊት በአማራጭ ለመተካት የሚችል መሳሪያ ፈልስፈዋል። ጁሊያ ጄን ያሉ የላከችው ሪፖርት እንግዲህ ወልዴ እንዲህ ወደ አማርኛ መልሶታል።
ሰውነት በተፈጥሮ ያለውን በሽታን የመዋጋት አቅምን በመጠቀም የሚደረገው ሕክምና መሻሻል ሲያሳይ አንድ ቀን ካንሰርን ውጤታማ በሆነ መንገድ ማከም እንደሚቻል የባዮ ኢንጂነር ባለሙያ የሆነችው ኔግን ሞጀዲ ትተማመናለች።
በሰውነት ውስጥ በሽታን የሚዋጉ ህዋሳቶችን በመጠቀምና ሰውነት በተፈጥሮ ያለውን የካንሰር እባጭን የማስወገድ አቅምን በመጠቀም የካንሰር ህዋሳቶቹን ማስወገድ ይቻላል። ይህ ለእኔ በጣም አስደሳች ነገር ነው።
የኢራን ተወላጅ የሆነችው ሞጀዲ እና እርሱም የባዮ ኢንጂነር ባለሙያ የሆነው ባለቤቷ ማሃዲ ሐሳኒ በሎስ አንጀለስ በሚገኘው የካሊፎርኒያ ዩኒቨርሲቲ ውስጥ ከሕክምናና ከኢንጂነሪንግ መስክ የተውጣጡ አባላት ያሉበት የምርምር ቡድን አካል ናቸው። የምርምር ቡድኑ ሲምፍኖድ ብለው የጠሩትን የእርሳስ ላጲስ የሚያክል መጠን ያለውን ስፖንጅ መሰል የሆነና በራሱ ፈራርሶ ሊጠፋ የሚችል መሳሪያ ሰርተዋል። ተመራማሪዎቹ እንዳሉት መሳሪያው በካንሰር እባጭ ውስጥ እንዲገባ ይደረጋል። ከዛም ሰውነት በራሱ መከላከል ከሚችለው አቅም የተሻለ የመከላከል አቅም ያለውን መድኃኒት ይረጫል። ተባባሪ ፈጣሪውና የሞጀዲ ባለቤት የሆኑት ማሃዲ ሐሳኒ ተጨማሪ ነግሮናል።
ይህ ልክ በአቅራቢያ እንደሚገኝ የሰውነት ማሰልጠኛ የስፖርት ጂም ነው። ሴሎቹን ሰብስቦ ያሰለጥናቸዋል። ከዚያም ከመሳሪያው ሲወጡ የካንሰር እባጩን ለመዋጋት ዝግጁ ናቸው።
በዩኒቨርሲቲው የኢሚኖሎጂ ፕሮፌሰር የሆኑትና ሞጀዲን በጥናቷ የሚያማክሩት ማኔሽ ቢዩት እንደሚሉት
ሐሳቡ ካንሰርን የሚዋጉት ወይም የካንሰርን ሴሎች የሚገድሉት ቲ ሴሎች ስራቸውን እንዳይሰሩ የሚያደርጉትና የቁጥጥር የሥራ ድርሻ ያላቸውን ሌሎች ቲ ሴሎች ማገድ ነው።
ይህ ሰውነት በተፈጥሮ ያለው በሽታን የመከላከል አቅም ሁሉንም የካንሰር አይነት እንዲዋጋ በር ይከፍታል። የጡት ካንሰርን ብቻ ሳይሆን ሁሉንም አይነት የካንሰር እባጮችን ለመዋጋት
አጥኚዎቹ የሰሩትና ሲምፍኖር የተሰኘው መሳሪያ የጡት ካንሰር ባለባቸው አይጦች ላይ ተሞክሮ 80% በሚሆኑት ላይ የካንሰር እባጩን ቀንሷል። የካንሰሩን ወደ ሌላ የሰውነት ክፍል መሰራጨቱን ደግሞ 100% አስቁሟል። አጥኚዎቹ በሰው ላይ የሚያደርጉትን ሙከራ በመጪው የፈረንጆች 2024 ለመጀመር ተስፋ ያደርጋሉ። ቴክኖሎጂው በተቻለ ፍጥነት ካንሰርን ለማከም እንዲውልም ያልማሉ።
እንግዱን ለዚህኛውም ዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ ሌላ የሳይንስና ቴክኖሎጂ ቅንብርም አለን። ወደ ገርቤት ኬንያ ይወስድናል። የሞምባሳን የቆሻሻ ችግር ለመቅረፍ የሚረዳ መተግበሪያ የሰሩት የቀድሞይቱ የጥርስ ሐኪም ታይባ ሀቲማ በሙያቸው የጥርስ ሐኪም ናቸው። ትኩረታቸውን ወደ አካባቢ ደህንነት ያዞሩት በጥርስ ሕክምና ሙያቸው ለሰባት ዓመታት ከሰሩ በኋላ ነው። ከልብ የሚወዱ ስራ የአካባቢ ደህንነት ጥበቃ መሆኑን ሲያሳውቁ በዚያ አቅጣጫ መሰማራታቸውን ነው የተናገሩት። እናም ሐኪሚቱ በኬንያዋ ሞምባሳ ጠረፉን ይዞ የሚከማቸውን ቆሻሻ ለማስወገድ የሚረዳ መተግበሪያ ፈጥረው እየተንቀሳቀሱ ናቸው። ሳይዳ ስዋህሌ ከሞምባሳ ያጠናቀረችውን የዚህን ዘገባ ለዛሬው የቴክኖሎጂ ፕሮግራም ቆንጅታየ እንዲህ አሰናድተዋለች።
ይህ የሞምባሳ አሮጌው ሰፈር ኦልድ ታውን ነው። መንገዶቹ ሁሉ ያረጁ የመሆናቸውን ያህል የቆሻሻ ማስወገጃውም ስርዓት እንደዚያው እጅግ ያረጀ ነው። ከእንግዲህ ግን ሞምባሳ ከወረሳት ቆሻሻ እፎይታ ልታገኝ ሳይሆን አይቀርም። የቆሻሻ ማጠራቀሚያ ጣቢያዎች ተቋቁመዋል። የተሰበሰበውን የፕላስቲክ ቆሻሻ ወደ ተቀባዮቹ ጣቢያዎች የሚወስደው ጋሪም ወደ ሳይዳ ስዋሬ ቤት እየደረሰ ነው።
I get from the ceremonies, any ceremonies or outside.
ፕላስቲኮቹን ሰርግም ይሁን ማንኛውም ድግስ ቦታ ስሄድ ሰበስባለሁ። ደጅ ላስቲክ ካየው ሰበስባለሁ። ደናም ላስቲክ ይሁን አይሁን አነሳለሁ። ጠንካራዎቹን ፕላስቲኮች ተመልሰው ጥቅም ላይ የማይውሉትን እነሱንም ወስዳለሁ።
ፕላስቲክ የተሞሉት ከረጢቶች ወደ አነስተኛ ጣቢያ ይወሰዱና እዚያ ይመረጣሉ፣ ይመዘናሉ። ከዚያም ሷሬ ለሰብሳቢዎቹ ማበረታቻ የሚሆን ምግብ የሚገዙበት ትንሽ ገንዘብ ይሰጧቸዋል።
ሞስት ዊሜን ቼክ ዴር ፕላስቲክ ቱ ቦስታካ ቢኮዝ ዊ
አብዛኞቹ ሴቶች የሰበሰቡትን ፕላስቲክ ቦስታካ ኢንተርፕራይዝ ወደሚባል ድርጅት ይወስዱና ያስረክባሉ።
የዚህ ጥረት ዋናዋ አንቀሳቃሽ ታዲያ ታይባ ሀቲሚ ናቸው። ቦስታካ የተባለውን የቆሻሻ ማስወገጃ መተግበሪያ ወይም አፕ የፈጠሩት የቀድሞዋ የጥርስ ሐኪም እሳቸው ናቸው።
The main feature of the Baustaka app is the plastic.
Yeah, Baustaka ዋናው ስራ ፕላስቲኮቹን በመልካቸው መለየትና መሸጥ ነው። ፕላስቲኮቹን በየመልካቸው ለይተን ስንሰበስብ የጤና አገልግሎት የሚያስገኝ ነጥብ እናጠራቅምበታለን። ምክንያቱም ዝቅተኛ ገቢ ያላቸው ማህበረሰቦች በሆስፒታል የጤና አገልግሎት ለማግኘት የሚያስፈልገውን ክፍያ ለመክፈል አቅም የላቸውም። የምናገኘውን ነጥብ ለርሱ እናውለዋለን።
ሀቲሚ የሰሩት መተግበሪያ ሌላም ጥቅም አለው። ሞምባሳ ውስጥ በየሰፈሩ ከስነ ስርዓት ውጪ ቆሻሻ የሚደፉትን በርካሽ ዋጋ የሚሰሩ የቆሻሻ ሰብሳቢ አገልግሎቶች የየአካባቢው ነዋሪዎች እያደኑ ያስቆሟቸዋል ወይም ለሚመለከተው አካል ይጠቁሙበታል። ራሂም ዋሱ የባውስታካ የሽያጭ ክፍል ኃላፊ ናቸው። እንዲህ ሲሉ ያስረዳሉ።
Another important feature of the
አንዱ የባውስታካ መተግበሪያ ያደረገው ነገር ነዋሪው ህግ ተላልፈው ያለ ቦታው ቆሻሻ የሚደፉትን ሰዎች እየተከታተለ የሚጠቁሙበትን መንገድ ማመቻቸቱ ነው። እኛም የምንፈልገው ማህበረሰቡ ራሱ እንዲቆጣጠርና እርምጃ እንዲወስድ ነው።
ሞምባሳ የሚገኘው ሎተስ ሆቴል ኃላፊዋ ረሃብ እንዴሩም ይህ መተግበሪያ ማህበረሰቡ ድርሻውን እንዲወጣ እያመቻቸ መሆኑን ይናገሩለታል።
What Baustaka has done is it has been able to build that bridge so that we actually
have plastic ቆሻሻውን የሚሰበስቡ ሰዎች አሉን። ማህበረሰቡም ኩባንያዎቹም ሁላችንም ተባብረን ነው የምንሰራው። እንደ ሞምባሳ ነዋሪዎች ላለው የፕላስቲክ ቆሻሻ ብክለት ለማስወገድ በህብረት ጥረት እያደረግን ነው።
የባውስታካ መተግበሪያ መስራች ሀቲሚና ሌሎቹም ሞምባሳን የቀድሞ ክብሯን እንመልስላታለን ብለው ተነስተዋል።
My dream is to have the recycling infrastructure.
ህልሜ ሞምባሳ ላይ የተጣሉ ፕላስቲኮችን መልሶ ጥቅም ላይ እንዲውሉ ማድረጊያ ማዕከል ማቋቋም ነው። ቆሻሻን ወደ ኢነርጂ የሚለውጥ ተቋም እንዲኖረን ፈልጋለሁ።
በርግጥም ሞምባሳ እንደርሳቸው ያሉ ሰዎች ምስጋና ይግባቸውና ያንን ህልም ለማሳካት አንድ እርምጃ የተራመደች ይመስላል።
ከሙምባሳም ተሻግሮ ሌላ አካባቢ ጠቀም ያለ አገልግሎት የሚሰጥ ይመስላል። ቆንጂን ታየን ለዝግጅቱ አመሰግናለሁ። ክብራትና ክብራን ለምሽቱ ያዝነውንም በዚሁ አጠናቀቅን። አስተናገድኳችሁ አሉላ ከበደ፣ ክብራን ኃይሉና ከተቀሩ ባልደረቦች ጋር ተሰናበትኩ። ነገ እንገናኝ። ሰላም፣ ደህና እደሩ።